ይህ በምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብሯን አድማጮቼ፣ እግዚአብሔር አምላካችን ሁላችንንም እንኳን ለብርሃነ ልደቱ አደረሰን እያልን ሰላምታችንን ከዚህ የምሥራች ድምፅ ስቱዲዮ አንድ ላይ እናቀርብላችኋለን። ይህ ድንቅ ጌታ፣ ይህ መካር ጌታ፣ ይህ የዘላለም አምላክ ዛሬ ደግሞ እነሆ በልባችን ውስጥ መወለድ አለመወለዱን ማሰብ ማሰላሰል መቻል አለብን። ኢየሱስ ክርስቶስ ተወለደ፣ የልደት ቀን ነው፣ ገና ነው ብለን ዶሮ በግማረድስ ብቻ ሳይሆን ጌታችን ኢየሱስ ክርስቶስ በሕይወቴ ውስጥ የቱን ያክል አድጓል? የቱንስ ያክል ተወልዶ ደግሞ እድገት አሳይቷል? ኢየሱስ ክርስቶስ በልቤ ውስጥ አለ ወይ? ልደቱ ዛሬ በልባችን ውስጥ መኖር አለበት። ሁልጊዜም በኢየሱስ ክርስቶስ ልደት አዎ እኔና እናንተ መሞላት መቻል አለብን። ጌታ የተመሰገነ ይሁን። እያንዳንዷን ቀን እግዚአብሔር አምላካችን እየደገፈን እነሆ ለዚህች ለተወደደች ምሽት ደግሞ እግዚአብሔር አምላካችን አድርሶናል። እርሱን ምን ይሳነዋል? ዛሬ እንግዲህ ተከታታዩን የኦሪት ዘሌዋውያን መጽሐፍ ጥናታችንን እንቀጥላለን። መልካም በዓል እየተመኘንላችሁ ወደ ጥናታችን ከማለፋችን አስቀድመን ዝማሬ እንጋብዛችኋለን።
ለዝማሬው እግዚአብሔርን አብዝተን እናመሰግናለን። እንጸልይ። አንተ የሕይወት ውሃ፣ የሕይወት ምንጭ የሆንክ ጌታ ኢየሱስ ክርስቶስ፣ እንዳንጠማ ለዘላለምም ደግሞ እንዳንቸገር ወደ አንተ ቤት እግሮቻችንን ያቀና አንተ ነህ። ጌታ ሆይ ተቅበዝብዘን ሳለን፣ ጠፍተን ሳለን፣ በድንግዝግዝ ዓለም ውስጥ እየተመላለስን ሳለን ኖ ብራንህን ጌታ ሆይ አበራሃለን። እጅግና መሰግናለን። በእውነት ልባችን በአንተ ሐሴትን ታደርጋለች። ተመስገን ጌታ ኢየሱስ ክርስቶስ። ጌታ ሆይ ዛሬ ይንን መስለን በፊት የምንመላለሰው ይነን ታላቅና ክብር የሆነውን ደግሞ ጌታዬ ቃልህንም እናውቅ ዘንድ አቤቱ አባታችንና አምላካችን ሆይ ታላቅ ጸጋን ደግሞ በእኛ ላይ ያፈሰስክ እግዚአብሔር ሆይ አንተ ነህ። ስለዚህ እጅግና መሰግንሃለን። ጌታችንና መድኃኒታችን ሆይ በዚህ እውነት ለዘላለሙ በቤት እንድትጠብቀን እንጸልያለን። እግዚአብሔር አባታችንና አምላካችን ሆይ ሥጋ ይታገለናል፣ ዓለም ይታገለናል፣ ካንተ ቅፍ ውስጥም ሊያስወጡን እግዚአብሔር ሆይ ወዲያና ወዲህ ይጎትቱናል፣ ይጎተጉቱናል። እግዚአብሔር ሆይ በዚህ ሁሉ ላይ ሥልጣን ያለ አንተ ነህ። አቤቱ ጌታችንና መድኃኒታችን ሆይ ውጫችንንና ውስጣችንን አንተ ቀጥረ የምታስጠብቅ እግዚአብሔር አባታችንና አምላካችን ሆይ ኃይለኛና ብርቱ የሆንክ ኖ ለጠላት መንጋጋ ማሳልፈ ያልሰጠን አንተ ነህ። ስለዚህ እጅግ ባንተ እንታመናለን። እግሮቻችን ጸንተው በቤት የቆሙት ካንተ ምሕረትና ቸርነት የተነሳ ነው። ኦ እጅግ ደስ ይለናል። ጌታዬ ስምህ ለዘላለም የተመሰገነ ይሁን። በዚህች ምሽት ደግሞ እግዚአብሔር አምላካችን ሆይ እኔ መሰለ እድል ሰጠናል፣ ከቃል እንድንማር ከቃል ማድም ደግሞ እንድንካፈል፣ ምስጢርህንም ደግሞ እንድናውቅ፣ ጥበብህንም እንድንረዳ፣ ሐሳብህንም ደግሞ እንድናውቅ እግዚአብሔር ሆይ እኔን የመሰለ መልካም እድል የሰጠህን አንተ ነህና እጅግና መሰግናለን። በዚህ ውስጥ ደግሞ በብዙ ተገልጠ እንድትባርከን እኛንና ቤተሰቦቻችን እያንዳንዱንም ሁሉ እግዚአብሔር አምላኬንን ሬዲዮ የሚያዳምጠውን ሁሉ እንድትባርክ እኔ ባሪያህ እጸልያለሁ። የሚኖረንን ጊዜ ሁሉ ባርክልን። ስለ ዘላለማዊና ስለ ታላቁ ስምህ ስትል ስማን። አሜን። ባለፈው ጥናታችን ከኦሪት ዘሌዋውያን ምዕራፍ 20 ልጆቻቸውን ለሞሎክ ጣዖት መስዋዕት አድርገው የሚያቀርቡ ሰዎች ፍርድ፣ መናፍስት ጠሪዎችና ጠንቋዮች በሞት እንዲቀጡ ስለወጣው ሕግ፣ አባታቸውን ወይም እናታቸውን የሚሰድቡ በሞት እንዲቀጡ ስለወጣው ሕግና በመጨረሻም ላይ ደግሞ አመንዝራዎች በሞት እንዲቀጡ ስለወጣው ሕግ አንስተን አንድ በአንድ በስፋት እስከ ቁጥር 16 ድረስ ተመልክተን ነበር። በዛሬው ምሽት ክፍለ ጊዜያችን ጌታ በረዳን መጠን ከቁጥር 17 ተነስተን አንድ በአንድ ጌታ የሚያስተምረንን አብረን እናያለን። እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉና ኦሪት ዘሌዋውያን ምዕራፍ 20 ቁጥር 17ን ተመልከቱ። የተለያዩ ቅጣት የሚያስከትሉ አንዳንድ በደሎች ይላል ርዕሱ። እኔ የመጀመሪያውን ቁጥርና መጨረሻ ላይ ያለውን አረፍተ ነገር አነብላችኋለሁ እና እናንተ ጊዜ ሲኖራችሁ በኋላ አንብቡ። ማናቸውም ሰው የአባቱን ልጅ ወይም የእናቱን ልጅ እህቱን ቢያገባ ሀፍረተ ሥጋውንም ቢያይ እርሷም ሀፍረተ ሥጋውን ብታይ ይህ ጸያፍ ነገር ነው ካለ በኋላ ወደ መጨረሻ ላይ ማለትም ወደ ቁጥር 21 ሰውም የወንድሙን ሚስት ቢያገባ ርኩሰት ነው፣ የወንድሙን ሀፍረተ ሥጋ ገልጧል፣ ያለ ልጅ ይሆናሉ ይላል። ወገኖች፣ በእናት ወይም በአባት እህት ከሆነች ሴት ጋር የግብረ ሥጋ ግንኙነት ማድረግ የተከለከለ ነው። ቅጣቱ በአደባባይ በሕዝብ ፊት መገደል ነው። ከቅርብ የሥጋ ዘመዶቻችን ጋር የግብረ ሥጋ ግንኙነት እንዳናደርግ እግዚአብሔር ከልክሏል። ይህን በደል ያደረጉ ልጅ አይወልዱም ማለት አይደለም። ይሁን እንጂ ከወላጆቻቸው በፊት ልጆቹ ይሞታሉ ማለቱ ነው። ስለ ቅድስና ሕግ መደምደሚያ ሐሳብ የተሰጠውን ደግሞ ቀጥለን እንመለከታለን። ቁጥር 2ን ተመልከቱ። እንግዲህ ትቀመጡባት ዘንድ የሚገባችሁ ምድር እንዳትተፋችሁ ሥርዓቴን ሁሉ ፍርዴንም ሁሉ ጠብቁ አድርጓትም ይላል እግዚአብሔር። ከናናውያንን ወገኖች ከዚያ ምድር ያስወጣቸው እነዚህን ኃጢአቶች በማድረጋቸው ነበር። እነርሱም እነዚህን ኃጢአቶች ካደረጉ ከምድሩ እንደሚያስወጣቸው እስራኤላውያንን ያስጠነቅቃል። እግዚአብሔር አድሎ ያቅም ወገኖች፣ የባቢሎናውያን ምርኮኞች የሆኑት የእግዚአብሔርን ትእዛዝ ባለመጠበቃቸው እንደሆነ ታውቃላችሁ። ቃሉ የሚለውን እናንብ። ምናሴም መንገስ በጀመረ ጊዜ የ12 ዓመት ልጅ ነበረ። እግዚአብሔርም ከእስራኤል ልጆች ፊት እንዳወጣቸው እንደ አዛብ ርኩሰት በእግዚአብሔር ፊት ክፉ ነገር አደረጉ እያለ ይቀጥልና ልጁንም በሰዓት አሳለፈ፣ ሞራ ገላጭም ሆነ፣ አስማትም አደረገ፣ መናፍስት ጠሪዎችንና ጠንቋዮችን ሰበሰበ፣ ያስቆጣውም ዘንድ በእግዚአብሔር ፊት እጅግ ክፉ ነገር አደረገ። እግዚአብሔርም ከእስራኤል ልጆች ፊት ካጠፋቸው ከአዛብ ይልቅ ክፉ ይሰሩ ዘንድ ምናሴ አሳታቸው የሚል ቃል እናነባለን። ሁለተኛ ነገሥት ምዕራፍ 21 ቁጥር 1 ቁጥር 2 ቁጥር 6 እና ቁጥር 9ን ተመልከቱ። ሁለተኛ ነገሥት ምዕራፍ 21 ቁጥር 1 ቁጥር 2 ቁጥር 6 እና ቁጥር 9ን ተመልከቱ። እንግዲህ የባቢሎናውያን ምርኮኞች የሆኑት የእግዚአብሔር ሕዝብ ማለቴ ነው የእግዚአብሔርን ትእዛዝ ባለመጠበቃቸው እንደሆነ ልብ በሉ። ከፊታችሁ በመጥላቸው ሕዝብ ወግ አትሂዱ። ቁጥር 23ን ተመልከቱ። ይህን ሁሉ አድርገዋልና ተጸየፏቸው ይላቸዋል እግዚአብሔር። ወገኖቼ በፓለስቲና ምድር የነበሩትን ሰዎች ሁሉ ማጥፋቱ በእግዚአብሔር ፍትሐዊነት ላይ ጥያቄ እንዲኖረን ያደርገናል። በእነዚህ ኃጢአቶች ምክንያት በማኅበራዊ ደዌዎች ተበክሏል። ስለዚህ ማሸንፎ ወደ ኢያሪኮ በገቡ ጊዜ ሕዝቡ ከከተማዋ ነዋሪዎች ጋር እንዲነካኩ አልፈለግም፣ ምክንያቱም ያ ባለ ዘር በሽታ ከቁጥጥር ውጪ ሆኖ ነበርና ነው። ነገር ግን ይላቸዋል አለፍ ብሎ በቁጥር 24 ላይ ነገር ግን እናንተን ምድራቸውን ትወርሳላችሁ፣ ተወርሷትም ዘንድ ወተትና ማር የምታፈሰውን ምድር ሰጣችኋለሁ አልኳችሁ፣ እኔ ከአሕዛብ የለየኋችሁ አምላካችሁ እግዚአብሔር ነኝ ይላል። የተስፋይቱ ምድር ወተትና ማር የምታፈስ ምድር ነበረች፣ ጥድና ዝግባዎች ሞልተባት ነበር። ታዲያ ያ ሁሉ የት ደረሰ? አሕዛብ ሁሉ እግዚአብሔር በዚህች ምድር ስለምን እንደዚህ አደረገ? ይህስ የቁጣው ታላቅ መቅሰፍት ምንድር ነው ይላሉ። ሰዎችም እንዲህ ይላሉ፣ የአባቶቻቸው አምላክ እግዚአብሔር ከግብፅ ምድር ባወጣቸው ጊዜ ከእነርሱ ጋር ያደረገውን ቃል ኪዳን ስለተው ሄደውም የማያውቋቸውንና ያልታዘዙትን ሌሎችን አማልክት ስላመለኩና ስለሰገዱላቸው ስለዚህ በዚህ መጽሐፍ የተጻፈውን መርገም ሁሉ ያወርድባት ዘንድ የእግዚአብሔር ቁጣ በዚህች ምድር ነደደ። ዛሬም እንዳሉ እግዚአብሔር በቁጣና በመክሰፍት በታላቅ ምማት ከምድራቸው ነቀላቸው፣ ወደ ሌላም ምድር ጣላቸው ይላል። ዘዳግም ምዕራፍ 29 ከቁጥር 24 እስከ 28 ያለውን ተመልከቱ። ዘዳግም ምዕራፍ 29 ከቁጥር 24 እስከ 28 ያለውን መመልከት ይቻላል። ዛሬ በዚያ ስፍራ ወገኖቼ የተለያዩ ዛፎች በመተከል ላይ ይገኛሉ። እንቁ የመጽሐፍ ቅዱስ ምሁር ዶክተር መጊ ይህንን አስመልክቶ ሲናገሩ በአንድ ወቅት እዚያ በነበርኩበት ጊዜ በእያንዳንዱ ቤተሰቤ ስም፣ አገለግለው በነበረው ቤተ ክርስቲያን ስምና በአንድ አይሁዳዊ ወዳጄ ስም አምስት ዛፎችን ተክያለሁ ብለው ነበር። እስቲ ወረድ ብለን ደግሞ ቁጥር 25ን እንመልከት። እንግዲህ ንጹሑን እንስሳ ከርኩሱ ንጹሑንም ወፍ ከርኩሱ ትለያላችሁ። ርኩሶች ናቸው ብዬ በለየዋቸው በእንስሳና በወፍ በምድርም ተንቀሳቃሽ ሁሉ ነፍሳችሁን አታርክሱ ይላል። እዚህ ላይ ልብ በሉ ወገኖቼ፣ ሕዝቡ ለእርሱ የተለዩ ቅዱሳን ይሆኑ ዘንድ እግዚአብሔር ሕጉን እንደገና ያቀርባል። በሚመገቡት ምግብ ይጀምርና በዚያው ይደመድማል። ቁጥር 26ን ደግሞ መመልከት ይቻላል። እኔ እግዚአብሔር ቅዱስ ነኝና ለእኔ የምትሆኑ ዘንድ ከአሕዛብ ለይቻችኋለሁና ቅዱሳን ትሆኑልኛላችሁ ይላቸዋል። ለእግዚአብሔር አልታዘዙምና ከምድሩ ወጥተዋል። እንደ አምላካቸው ሁሉ ቅዱስ ሕዝብ መሆን ነበረባቸው። ምናልባትም ያሉት በምድራቸው ውስጥ አይደለም እንዴ ትሉኝ ይሆናል። እስቲ አንድ ጥያቄ ላቅርብላችሁ። አኗኗራቸው እንዴት ነበር? ወደ ምድራቸው በተመለሱ ቁጥር ችግር ነበረባቸው። ችግሩ ምን እንደነበር ታውቃላችሁ? ወደ ምድራቸው ተመልሰዋል፣ ወደ እግዚአብሔር ግን አልተመለሱም። ወደ እግዚአብሔር ሲመለሱ ግን ደግሞማ አንድ ቀን መመለሳቸው አይቀርም ይባረካሉ። ወዳጆቼ እግዚአብሔር ሐሳቡን አልለወጠም። ይህ ለእኛና ለመላው የአገራችን ሕዝቦች ትምህርት ሊሆን ይችላል። እግዚአብሔር እጅግ ከፍ ያለ ነው፣ ቅዱስም ነው። ስለሆነም ከእኛም ቅድስናን ይጠብቃል። የዘሌዋውያንን መጽሐፍ ወገኖቼ ቁልፉን የምናገኘው እዚህ ላይ ነው። መንፈስ ቅዱስ ብዙ መረዳትን በዚህ ትምህርት ውስጥ እንደ ሰጣችሁም እምነቴ ነው። እንግዲህ የዘሌዋውያን ምዕራፍ 20 ትምህርት በዚህ ላይ ይጠናቀቃል። በመቀጠል ደግሞ የምዕራፍ 21ን ትምህርት አቀርብላችኋለሁና እስቲ ከዚህ አጭር ሙዚቃ በኋላ መጽሐፍ ቅዱሳችሁን ገለጥ አድርጋችሁ ጠብቁኝ። አብይ ሐሳብ የካህናቱን የግል ንጽህና በተመለከተ የተሰጠ ህግ የሚል ይሆናል። የኦሪት ዘሌዋውያን ምዕራፍ 21 አብይ ሐሳብ የካህናቱን የግል ንጽህና በተመለከተ የተሰጠ ህግ የሚል ነው። ከምዕራፍ 11 እስከ ምዕራፍ 20 ጀምሮ ባሉት ክፍሎች ወገኖቼ ለህዝቡ የተሰጠው ህግ ስናጠና ነበር። አሁን ደግሞ ስለ ካህናቱ የግል ንጽህና ህይወት የተሰጠው ህግ እንመለከታለን። ይህንንም የምናገኘው ምዕራፍ 21 እና 22 ላይ ሲሆን አንዳንድ የተደጋገሙ ሐሳቦችንም እንመለከታለን። አድማጮች ህዝቡ የካህናት መንግስት እንዲሆኑ ገና ከመጀመሪያውኑ የእግዚአብሔር ዓላማ ነበር። ዘዳግም ምዕራፍ 19 ከቁጥር 5 እስከ 6 ያለውን ተመልከቱ። ዘዳግም ምዕራፍ 19 ከቁጥር 5 እስከ 6 ይሁን እንጂ የወርቁን ጥጃ በማምለካቸው ፍጹምና ምሳሌነት ያለው ማህበረሰብ እንዳይሆኑ አደረጋቸው። በሺህ ዓመቱ የክርስቶስ ግዛት ዘመን ግን ፍጽምና ይኖራል። በዚያን ጊዜ እስራኤላውያን ለዓለም ህዝብ ካህናት ይሆናሉ። በሺህ ዓመቱ ዘመንና የዘላለም ህይወት በሚጀመርበት ዘመን የሰው ልጆች በሶስት ምድቦች ይካተታሉ። አንደኛው በአዲስቱ ኢየሩሳሌም ያለችው የኢየሱስ ክርስቶስ ቤተ ክርስቲያን። ደግምላችኋለሁ፣ በአዲስቱ ኢየሩሳሌም ያለችው የኢየሱስ ክርስቶስ ቤተ ክርስቲያን። ሁለተኛው ደግሞ በዚህ ምድር የሚኖረው የእስራኤል ህዝብና ሶስተኛው ደግሞ ደህንነትን ያገኙ የአዛብ ወገኖች ተብለው በሶስት ምድብ ይካተታሉ። እስራኤል ወገኖቼ ባለመታዘዛቸው ምክንያት ከተሰነካከሉ በኋላ እግዚአብሔር ካህናት እንዲሆኑት አንድ ነገድን ማለትም የሌዊ ነገድን ብቻ መረጠ። ስለዚህም በእስራኤል ውስጥ ማህበረሰቡ ካህናቱና ሊቀ ካህኑ ነበሩ ማለት ነው። ከፍ ያለ ደረጃ ምን ጊዜም ቢሆን ከፍ ያለ ግዴታ ይኖራል። ትልቅ ኃላፊነት ደግሞ ጥራት ያለው አኗኗር ሁኔታን ይጠይቃል። በአሁን ዘመን ያለችው ቤተ ክርስቲያን የንጉሥ ካህናት በመባል ትታወቃለች። እያንዳንዱ አማኝ ካህን ነው። ወደ እግዚአብሔር ጸጋ ዙፋን መግባት መብት አለው። እያንዳንዱ አማኝ ወይም ካህን የቅድስና ሕይወት ይጠበቅበታል። የቅድስና ሕይወት መኖር የሚቻለው ደግሞ በውስጣችን በሚኖረው መንፈስ ቅዱስ ኃይል ነው። ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። ያለማንጎራጎር እርስ በርሳችሁ እንግድነትን ተቀባበሉ። ልዩ ልዩን የእግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ሥልጣን እስከ ዘላለም ድረስ ለርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ አሜን ይላል። አንደኛ ጴጥሮስ ምዕራፍ 4 ከቁጥር 8 እስከ 11 ያለውን ተመልከቱ። አንደኛ ጴጥሮስ ምዕራፍ 4 ከቁጥር 8 እስከ 11 ከዚህም ሌላ ወገኖቼ ደግሞ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል ይላል። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 እስከ 10 ያለውን መመልከት ይቻላል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እና 10ን ተመልከቱ። ወገኖቼ እንደ እግዚአብሔር ሕዝብነታችን የላቀ ሕይወት እንድንኖር ተጠርተናል። እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። በአእምሯችሁ መንፈስ ታደሱ። ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ኤፌሶን ምዕራፍ 4 ቁጥር 17 ከቁጥር 22 እስከ 4 ያለው መመልከት ይቻላል። ኤፌሶን ምዕራፍ 4 ቁጥር 17 እና ከቁጥር 22 እስከ 24 ያለውን ተመልከቱ። አማኝ ማለትም የእግዚአብሔር ልጅ በጸጋ ድኗል። በሕይወቱ ላቅ ዝቅ ወዳለ ስፍራም ተጠርቷል። እግዚአብሔር ይመስገን። የጌታ ወገኖች፣ አንደማኝ በቤተ ክርስቲያን ውስጥ ያገልግሎት ስፍራ ሲሰጠው በጥንቃቄ ማሰብ አለበት። ስፍራውን የሚቀበል ከሆነም ለኃላፊነት ብቁ ሆኖ መገኘት አለበት። አንዳንድ ሰዎች በቤተ ክርስቲያን ውስጥ ያገልግሎት ድርሻ ሲሰጣቸው ያለማንገራገር እሺ ብሎ ይቀበላሉ። ረቡዕ ዕለት ወይም እሁድ ምሽት በሚኖረው አገልግሎት ግን አይገኙም። እነዚህን ሰዎች በትዕግስት ማለፍ በጣም ይከብደኛል። እኔን ወገኖች፣ መጀመሪያውኑም ቢሆን እነዚህ ሰዎች ያንን ኃላፊነት መቀበል አልነበረባቸውም። ኃላፊነት መብትን ተከትሎ የሚመጣ ጉዳይ ነው። ጌታን ማገልገል ከፍተኛ መብት ነው። ኃላፊነቱን ከተቀበልህ ደግሞ ብቃት ባለው ሁኔታ መወጣት እንዳለብህ ከቶ መዘንጋት የለብህም። የእግዚአብሔር ቤት ወገኖች፣ ያገልግሎት ውጣ ግባ ወይም ያዝለቀቅ ያለበት መዝናኛ ስፍራ ለመሆኑን ጠንቅቀን መረዳት አለብን። ኢየሱስ ክርስቶስ ታላቁ ሊቀ ካህናችን ነው። ስፍራውን የሚመጥን ሆኖም ተገኝቷል። ቅድስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል። እርሱም እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መሥዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማልና። ከሕግ በኋላ የመጣ የመሐላው ቃል ግን ለዘላለም ፍጹም የሆነውን ልጅ ይሾማልና ይላል። ዕብራውያን ምዕራፍ 7 ከቁጥር 26 እስከ 28 ያለውን ተመልከቱ። ዕብራውያን 7 ከቁጥር 26 እስከ 28 ያለውን መመልከት ይቻላል። ጌታ ኢየሱስ ካህናችንም መሥዋዕታችንም ነው። ራሱን መሥዋዕት አድርጎ አቅርቧልና አሁን ደግሞ ከሕጉ አንጻር ካህናቱ እንዴት መኖር እንዳለባቸው እንመለከታለን። ምዕራፍ 21 አብይ ርዕስ የካህናቱን የግል ሕይወት ንጽህና በተመለከተ የተሰጠ ሕግ የሚል ይሆናል። አብይ ርዕሱ የካህናቱን የግል ሕይወት ንጽህና በተመለከተ የተሰጠ ሕግ የሚል ነው። አብይ ጉዳዮቹ በሁለት ተከፍለው እንደሚከተለው ተቀምጧልና ጻፍ አድርጓቸው። አንደኛ፣ የካህኑ ባንዳች ነገር መርከስ ከወዳጅ ዘመድ እንዳይገናኝ ስለማድረጉ ከቁጥር 1 እስከ 15 ባለው ስፍራ ተጠቅሶ ይገኛል። ደግምላችኋለሁ። የካህኑ ባንዳች ነገር መርከስ ከወዳጅ ዘመድ እንዳይገናኝ ስለማድረጉ ከቁጥር 1 እስከ 15 ባለው ስፍራ ተጠቅሶ እናገኛለን። ሁለተኛ፣ ለክህነት አገልግሎት ብቁ የማያደርጉ አንዳንድ ነገሮችን አስመልክቶ ደግሞ ከቁጥር 16 እስከ 24 ባለው ስፍራ ተጠቅሶ እናገኛለን። ለክህነት አገልግሎት ብቁ የማያደርጉ አንዳንድ ነገሮች ከቁጥር 16 እስከ 24 ባለው ስፍራ ተዘርዝሮ እናገኛቸዋለን። የካህኑ ባንዳች ነገር መርከስ ከወዳጅ ዘመድ እንዳይገናኝ ስለማድረጉ የሚለውን አብይ ጉዳይ ወይም ደግሞ ርዕሰ ጉዳይ አሁን ቀጥለን እንመለከታለን። ርዕሱን አንድ ጊዜ ደግምላችኋለሁ። ይህ የመጀመሪያ ወይም ደግሞ አንደኛው ርዕሳችን ነው ማለት ነው። የካህኑ ባንዳች ነገር መርከስ ከወዳጅ ዘመድ እንዳይገናኝ ስለማድረጉ ይላል። ኦሪት ዘሌዋውያን ምዕራፍ 21 ከቁጥር 1 እስከ 3 ያለውን አነባለሁ። እግዚአብሔርም ሙሴን ለካህናቱ ለአሮን ልጆች እንዲህ ብለህ ንገራቸው አለው። ማንም ሰው ከሕዝቡ ስለሞተው ከሚቀርበው ዘመዱ ከእናቱ ወይም ከአባቱ ወይም ከወንድ ልጁ ወይም ከሴት ልጁ ወይም ከወንድሙ በቀር አይርከስ፣ ወይም የቀረበችው ያልተጋባች ድንግል እህቱ በርሷ ይርከስ ይላል። ወገኖቼ፣ ሙሴ ይህን የተናገረው ለካህናት ነበር። የኃጢአት ዋጋው ሞት ነው። ስለዚህም በኃጢአት መርከስ የለባቸውም። ሬሳ መንካት ያረክሳል። እንደዚያ ከሆነም ካህኑ በጣም በሚቀርቡት ዘመዶቹ ብቻ ነው መርከስ ያለበት። እዚህ ላይ የተጠቀሱትም የካህኑ የሥጋ ዘመዶችና በጣም የሚቀርቡት ሰዎች ናቸው። ስሜቱንና ሐሳቡን መግለጥ ያለበት እንደ እግዚአብሔር ካህን ነው። ኢየሱስ በአልዓዛር መቃብር አልቅሷል፣ በድካማችንም ይራራልናል። ካህኑም ይህን በሚመስል መንገድ ነው ስሜቱን መግለጥ ያለበት። ይሁን እንጂ በሬሳ ራሱን ማርከስ የለበትም። ማልቀስ ቢኖርበትም በሬሳ ግን መርከስ የለበትም። የሕዝቡ አለቃ ራሱን ያጎሰቁል ዘንድ አይርከስ ይላል ቁጥር 4 ላይ ደግሞ። ካህኑ የተቀበለው ኃላፊነት ከሌሎች ይልቅ መለየት ይጠበቅበታል። በበኩሌ ወደ አንዳንድ ቦታዎች መሄድ አልፈልግም። ይህን የማደርገው ትክክል ስላልሆነ ሳይሆን እንዳገልጋይነቴ ለሌሎች መሰናክል እንዳልሆን በማለት ነው። መጋቢዎች፣ ዲያቆናት፣ የቤተ ክርስቲያን ሽማግሌዎችና የውድ ትምህርት ቤት አስተማሪዎችና ሌሎችም አገልጋዮች የት እንደሚሄዱ፣ ምን እንደሚያደርጉና ምን እንደሚናገሩ ከፍተኛ ጥንቃቄ ሊያደርጉ ይገባል። አድማጮቼ፣ በተሰጠን ኃላፊነትና ባስቀመጠን ስፍራ እግዚአብሔር እኔንና እናንተን ከሌሎች ይልቅ ተጠያቂዎች ያደርገናል። ይህንን አትጠራጠሩ። ቁጥር 5ን ተመልከቱ። ራሳቸውን አይላጩ፣ ጢማቸውንም አይላጩ፣ ሥጋቸውንም አይንጩ ይላል። አረማውያን ሰው ሲሞትባቸው ሐዘናቸውን የሚገልጡት ይህን በሚመስል ሁኔታ ነው። ስለዚህም ካህኑ በዙሪያው ያሉ የአረማውያንን መንገድ መከተል የለበትም። ቁጥር 6ን ደሞ ልብ በሉ። ለአምላካቸው ቅዱሳን ይሁኑ፣ የአምላካቸውንም ስም አያጎስቁሉ። የእግዚአብሔርን የእሳት ቁርባንና የአምላካቸውንም እንጀራ ያቀርባሉና ቅዱሳን ይሁኑ ይላል። ወገኖቼ፣ አቀራረባቸው የአንድ ባለ ሥልጣን ማዕድ አቅራቢ አይነት መሆን አለበት። ቃሉም የአምላካቸውን እንጀራ ያቀርባሉና ይላል። በዚያ ስፍራ የተቀመጡት እግዚአብሔርን ወክለው ነው። ስለዚህም በሚያደርጉት ነገር ሁሉ ክብራቸውን መጣል የለባቸውም። በቤተ ክርስቲያን ውስጥ የእግዚአብሔር ተወካዮችም እንደዚህ ሆነው መገኘት ይኖርባቸዋል። ኤጲስቆጶስ እንደ እግዚአብሔር መጋቢ የማይኮራ፣ የማይቆጣ፣ የማይሰክር፣ የማይጨቃጨቅ፣ ነውረኛ፣ ረብ የማይወድ፣ ነገር ግን እንግዳ ተቀባይ፣ በጎ የሆነውን ነገር የሚወድ፣ ጠንቃቃ፣ ጻድቅ፣ ቅዱስ፣ ራሱን የሚገዛ ይሁን ይላል። ቲቶ ምዕራፍ 1 ቁጥር 7 እና 8 ን ተመልከቱ። ወገኖች፣ ይህንን ሁሉ እናደርግ ዘንድ እግዚአብሔር ነው ጌታዬ። ለልሳ እንዴት
ጌታ የተወደዳችሁ ክብራን አድማጮቼ፣ እግዚአብሔር አምላካችን ተማርነው እውነት ደግሞ እንድንኖር ይርዳን እያልን ስንሰናበታችሁ በጌታ ፍቅር ነው። እኔም ወንድሜ አለማየሁ ሰላም ለከበረ ሰረገላ ያሰበኝም ያለ ካንተ ሌላ
ሰበብ ፈላለጌ ለሰበብ